Prabu, Angga. Amin. Kita biar kita sebut ulah cium dalam sana baca cium. Dalam anda cium. Dalam nama syarju. Rajar lalu ia terpeten dari mencilai izarawan kencangro isatan usana kezabu yora amlakacin ziarir ia termasakana yuhun. Zari ia menemarau sedang menfasawi adil gelotau. Kazabafit anda diyaki yataya pun selalu ia ia amatu mencari saya wanawar warapa kami kama acerna bayi amatu sawaj ziarah berjari tanubat lari su amat makalaya wazima demum ini takcun manca kamu acer dohane bermau sawaj besar ini nasib berselone suai dengan waktu yang total. Anda buat ini teruskan aswamas dalam madrigal ini kalu alam beroy ini manusia moral dan membiayai moral. Beri teruskan aci yang manusia macam bergerak dengan gugus sabat aswamat kamu. Karena di kesabat aswamat makakan bahwa awamnya yang disom beri teruskan itu dengan gugus somnya. Memenangkan di suamukan. Berarti bangun sekali di suamu, suamu Allah ini. Suamu berfakaru bergerak ini adalah dosa lawan. Suamu saya tahu, saya lihat sunnah ziyadir bagi Allah, ia berdeka, ia terdesak, ia salih, ia suama, ia masyarakat, ia salafat. Bergerakkan suamu dan suamu, bergerak sunnah usari, suamu yang berdeka suamu, kerana saya bukanlah bantu kamsa karena tuh ayu ninji, betul kerjakan ayu semua belum kerana kerabat tempat kita. Selesai, bazi bantu suka ia semua nusong, ia fakar semua, berfakar ini semua saudaramu, terf berdua ada raga, jadiir abzuto berkat bisa kacau kerusakan kami hulilin. Lord itu menjadi hantu asal asal nusong, awam kita cium. Kami sekarang asyik dijemur sehelai amis terus waktu baru warasih ibadah. Kesim lain menusomu ia takat somu. Bagaimana lu melukusas? Azatun diaum melihat cermin ziarahnya jadi tanggungat kizah cawat cermin. Zi bersih menjadi usuhon. Masalah cermin ditawat dengan adegan. Aidilah, ya fakar somsrohana, inyana ziyadir, inyana marajacin nakacin, bagaimana negatir bertemuan kuyah dan rumah suami gempar, bila sahur ini jadi bisa beta kesehatan tak berkatanis, ya Allah SWT, ya fakar somsrohana, ya rumah suami barang, beta kesehatan dan gegan penusuh, harus sana cinta. Lama sahur salatu al-samad, Soma Nenewi, sentikan nomor Soma, sosikan. Abi Yisom, amsam sentikan nomor Soma. Soma Tersara, asam sentikan nomor Soma. Rabu Narwana, Soma Dengan Jibbalan, Soma Gahar, amdikan amdan. Lirau Soma Nelias, Katasas, asam sentikan nomor. Zaman-zaman Yohanes Kohan sekarang sah-sah salat Soma bahasa menentukan. Lepas zaman lain, sah-sah menentukan Soma bahasa lain menentukan. Ia mencari syawal salat itu Soma hawariat ibadat. Ia Soma bahasa bagi kosbahal bertan maris senyui jemaah. Kunjir menentukan hamle amus. Hamle amus rahu nar bebiur aifatkan Soma. Gil lelet, arwah yang ramu biul, dustar juga akan bertasawuf. ምስል አድርገው ይሆኑበታል። ጾማውያት ግን ረቡዕና ዓርብ ሐምሌ 5 ቢሆን ጾም አድርገን አልፈን በስድስት እንመታለን። እነዚህ ናቸው። እግዚአብሔር አምላክ እነዚህን ጠብቀን ከወንድሞቻችን ከእህቶቻችን ኦርቶዶክሳውያን ከሆኑት ሁሉ ጋር በጾሙ እግዚአብሔርን ደጅ እንጠና፣ በመጥራታችንም ደግሞ በረከት ረድኤት እግዚአብሔር እንዲያድለን ቅዱስ ፈቃዱ የሆነ ዛሬ ለዓመቱ ትምህርታችን ማጠቃለያ አድርገን የምንማረው ስለ መንፈሳዊ አገልግሎት ነው። እስካሁን በእግዚአብሔር ፈቃድ ለአንድ ዓመት ከስድስት ወር ያህል የቤተ ክርስቲያናችንን መሰረተ እምነት ሌሎችንም እግዚአብሔር የፈቀደልንን ርዕሶች ስንመለከት ቆይተናል። የሚማር ሰው የተማረውን ማስተማር ይጠበቅበታል። አገልግሎት የሚቀበል ሰው ማገልገልን ያስተማረውን የአምላኩን ምሳሌነት ተከትሎ እሱም አገልጋይ መሆን ይገባዋል። ሁላችንም ለእግዚአብሔር አገልጋዮቹ ነን፣ ባሮቹ ነን። አገልግሎታችን ግን እንደየተሰጠን ጸጋ መጠን ቤተክርስቲያን እንደሰጠችን ስልጣን ወይም እግዚአብሔር እንደከፈተልን የአገልግሎት በር ይሆናል እንጂ ኃላፊነት የሌለው ስራ መስራት የማይጠበቅበት የሰው ወገን የለም። ጌታችን በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ባስተማረው ምሳሌው ራሱን በአንድ ባለጠጋ ታላቅ ሰው መስሎ ሶስት ባሮቹን ጠርቶ ለመጀመሪያው 5፣ ለሁለተኛው 2፣ ለሶስተኛው 1 መክሊት ሰጣቸው ይላል። ቆይቶ ሶስቱንም ምን እንዳደረጉበት ሊጠይቅ መጣ። ሁለቱ 5 የተቀበለው 5 ጨምሮ ጠበቀ። ሁለት የተቀበለውም 2 ጨምሮ 4 አድርጎ ጠበቀ። እናንተ በጥቂቱ ስለታመናችሁ በብዙ ትሾማላችሁ፣ ወደ ጌታችሁ ደስታ የተሰጣችሁ ላተፋችሁ ስለተገኛችሁ ግቡ አላቸው ይላል። ሶስተኛው ግን የተቀበለውን አንደኛ ራሱም አልተጠቀመበት። ራሱ አሁን ያለንን ተሰጥኦ የማንጠቀምበት ሰዎች አለ፣ ለራሳችን ለሌላ አለ፣ ያለንን ውስጣዊ ሀብት የማንጠቀምበት ሰዎች አለ፣ ችሎታችንን የማንጠቀምበት አልተጠቀመበትም። ደብቆ ቀብሮ እንዲያውም ከዛ አልፎ ራሱ ለራሱ ያስተማረውን ላልተጠየቀው የሚሰጥ መልስ አዘጋጅቶ ጠበቀ። እሱም ባለቤቱ ለሚሰራ በሰጠውት ነበረ፣ ሂድ ወደ እሳት ትጣል ዘንድ ይገባሃል ብሎ ሶስተኛውን ባሪያ አሰናበተው ነው የሚለው ቅዱስ መጽሐፋችን ጌታችን ባስተማረው ምሳሌ። ስለዚህ ሲሰጥ እግዚአብሔር የሚሰጠው ሊለያይ ይችላል እንጂ ያልተሰጠው ሰው 5 የሚቀበሉ አሉ፣ 2 የሚቀበሉ አሉ፣ 1 የሚቀበል አለ። ያልተሰጠው ግን የለም። የተሰጠ ደግሞ ልናተርፍበት ነው፣ ልንሰራበት ነው። የምንሰራው ደግሞ ለእግዚአብሔር መንግስት ነው። በዚህ ዓለም ስንሰራ የሰራነው ከሚያልፈው ዓለም በኋላ በማያልፈው ዓለም ሊጠብቀን የሚችለው ሰማያዊ ስራ ብቻ ስንሰራ ነው። አሁን እዚህ ዓለም ላይ ለመኖሪያነት የሰራነው ፎቅ፣ የገዛናቸው ተሽከርካሪዎች ወይም ያሰራናቸው ሐውልቶች መጨረሻ በማያልፈው ዓለም አይኖሩም። እዛ የሚጠብቀን የምንሰራው ሰማያዊ ስራ ብቻ፣ ቁም ነገር ብቻ። ስለዚህ ሰው በሚያልፈው ዓለም በዚህ በምንኖርበት ዓለም ውስጥ ሆኖ የሚሰራው ስራ እግዚአብሔርን ለማገልገል የሚሰራው ስራ ይባላል። አገልግሎቱ ራሱ ደግሞ መንፈሳዊ አገልግሎት ተብሎ ይጠራል። ዛሬ በእግዚአብሔር ፈቃድ የምንማረው ስለ መንፈሳዊ አገልግሎት። መንፈሳዊ አገልግሎትን አስመልክቶ የተሳሳቱ አመለካከቶች አሉ፣ ወይም አስተሳሰቦች ወይም ሚስኮንሰፕሽንስ ማለት። ከዛ ውስጥ ብዙ ይኖራሉ፣ 5ቱ ብቻ አልጠቅሳቸዋል። አገልግሎትን ከእኔ ጀምሮ በየደረጃ ኮሚቴ ሆኖ የሚመረጥ ይኖራል። በሰበካ ጉባኤ፣ በልማት ኮሚቴ፣ በሰንበት ትምህርት ቤት ወዘተርፈ፣ በዓል ለማክበር፣ ለማስመረቅ ወዘተርፈ ብዙ ስራዎች አሉ በቤተ ክርስቲያን። ቁጭ አድርጎ መጠቀም ማለት ነው። የተሳሳተ አመለካከት ማለት ለመጠቆም ያህል አንዳንዶቹ ለምሳሌ መንፈሳዊ አገልግሎትን የግል አቅምና ጉልበት መገንቢያ አድርገው የሚጠቀሙበታል። ቢናገር የማይደመጥ ቢጽፍ የማይነበብለት ቢሰበስብ የሚሰማው የሌለው ሰው እዚህ ያገኘውን አጋጣሚ መጠቀሚያ አድርጎ ይገለገልበት። በተለይ እነዚህ ያሉ ችግሮች እዚህም በጣም በጥቂቱ የምናያቸው ሊሆኑ ይችላል። ከሀገር ወጣ ስንል ግን ሰዎች የእግዚአብሔርን ቤት አገልግሎት ለግል ጉልበታቸውና አቅማቸው መገንቢያ አድርገው ሲጠቀሙበት እናገኛለን። እና በሌሎች ላይ ተጽዕኖ ለማሳደር ወይም ከሌሎች የበላይ ይሆንበታል፣ የተሻለ ስልጣን አገኝበታለሁ ብሎ በማመን መንፈሳዊ አገልግሎቱ መጠቀሚያ የሚያደርጉታል። እኔ አሁን እዚህ ቆሜ እንድናገር እግዚአብሔር የፈቀደልኝ በእናንተ ላይ በስጋ እንድበረታባችሁ አይደለም፣ የራሴን ኃይል እንዳጠነክር አይደለም። በእናንተ ልብ ውስጥ ለእግዚአብሔር የሚሆን ስፍራ እንዲኖራችሁ የእሱን ፈቃድ ብቻ እንድነግራችሁ ነው። የኔንም ሀሳብ እንዳሳውቃችሁ አይደለም፣ የስጋ የሆነውን ፈቃዴንም እንድትፈጽሙልኝ አይደለም። ሌላውም እንደዚሁ ከዚህ በወጣ መልኩ ግን የግል አቅማቸው ጉልበታቸው የሚገነቡበት ነው። ሁለተኛ ክብርና ዝናን በመፈለግ የሚያደርጉታል። ለምሳሌ በሄድኩበት ስፍራ ሁሉ ያየኝ ሰው ይሄ እኮ ነው እዛ የሚሰብከው ይለኛል፣ ይሄ እኮ ነው እዛ የሚዘምረው። ያኔ ሲመረቅ ያን ሁሉ በሬ አርደው አወራዱ ያመጡት እኮ እነሱ ናቸው። ይሄ ባይኖር ኖሮ ይቆራል በሚል ልብ የሚያደርጉት አሉ። እግዚአብሔር ይቆጥራል። እኛ ግን የምንሰራው ይህንን እየቆጠርን እንዲሆን አልተፈቀደልንም። ዝና ክብርን እየፈለጉ የሚያደርጉት አሉ። በሄድንበት ቦታ ሁሉ ትኩረት እንዲሰጠን አሁን አገልግሎት ስንገባ መጡ ሰባኪ፣ መጡ ዘማሪ፣ መጡ እንትኑ፣ ገቡ፣ ወጡ፣ በዚህ እኮ አለፉ፣ በዚህ እኮ ደረሱ በሚል ልባችን በማይገባ ነገር ተወጥሮ የምንቆምና የምናገለግልበት አለ። ይሄ አገልግሎትን በተሳሳተ መንገድ መረዳት። ስለዚህ ማናችን እንድንሆን እግዚአብሔር ቢፈቅድልን የምንቆመው እንደው ጥላ እንኳን ዘግዘቁ በሩ ሲጥላ የያዛችሁ አብሩ ሲባል ጥላው ይዞ ለማዞር የማይወልለታል። ማዞርንም እድል ካገኘን እግዚአብሔር እንደፈቀደልን እንወቅ። ከዚህ የበለጠ ሌላ ትርጉም የለው። እኛ ለራሳችን የስጋ የሆነውን ነገር እንድንገነባ የተከፈተ በሩ አይደለም መንፈሳዊ ያለ። ሁለተኛው ይ ሶስተኛው እንደ ሙያ አድርገው ደግሞ የሚቆጡታል። አሁን እኔ በዚህ ዓለም ለመኖር እግዚአብሔር በፈቀደ ምሰራበት ሙልበት የስራ ቦታ ይኖረኛል፣ እናንተም ይኖራችኋል። በዛ የስራ ገበታ ላይ ጠዋት 2:30 ገብተን ከሰዓት በኋላ 11:30 እንወጣለን። ልክ መንፈሳዊውን አገልግሎት እንደ ሙያ ይቆጥሩታል። ሰዓታ ሲኖር መጥተው ይቆማል፣ መጥተው ይቆማል፣ ኪዳን እናደርሳለን፣ ስብከት እንሰብካለን። የሆነ ሰዓት ደርሰን እናማትራለን፣ በጸሎት እናስከፍታለን፣ እንናገራለን። ከዛ በተረፈ እምንናገረው በእኛ ህይወት ላይ፣ እምንዘምረው በእኛ ህይወት ላይ፣ እምናነበው በእኛ ህይወት ላይ ድርሻ እንደሌለው አድርገን እምንቆጥራለን። ይሄ ሙያዊ አገልግሎት አይደለም መንፈሳዊ አገልግሎት። በሙያ ብቃታችን እንሰጠዋል። እንደዚህ የሚቆጥሩት ግን አሉ። ምን ድርሻ ያለው ግን ህይወት በቃ ከኔ የሚጠበቀው ሄዶ መሳለም ነው፣ ተሳለም ይመለሳል። ከፍ ሲል ደግሞ ከኔ የሚጠበቀው ኪዳን ማድረስ ነው፣ አደረስ አለቅ፣ መቀደስ ነው አለቅ፣ መስበክ ነው አለቅ። እንደዚህ የምናስበው አለ። ሶስተኛው ለማህበራዊ አገልግሎት የሚጠቀሙበታል። ለምሳሌ አሁን እዚህ ስንመጣ እኔም የብዙ ሰው ፊት ያየኛል፣ እናንተም ብዙ ሰው ትገናኛል። ለኔትወርኪንግ አይደለም ይህን በር እግዚአብሔር ይዘረጋል። ነገ የሆነ የንግድ ተቋም ስናቋቁም ብሮሸሮቻችንን ለመበተን የገቢ ምንጭ ወይም የማርኬቲንግ ስራ ለመስራት እንደሆነ አድርጎ የሚያስበዋል። ይሄ በጣም የተሳሳተ የተሳሳተ አምሮ ያለው ሰው አንድ ቀን ፊት ቁጭ ይላል፣ የሚቀጥለው ቀን ማ፣ ከዛ ቀጥሎ ዳ፣ ከዛ ውጭ ሁሉ ጋር ያሰሳል። ጉዳዩ እግዚአብሔር አይደለም። በዚህ በዛ አለሙ ማህበራዊ ወጥ ከሰው ጋር ምትሆ ወዘተርፍ ያደግልናል እግዚአብሔር በፈቃድ። እኛ ግን ይህን አስበን አንምጣ። ለዚህ መጠቀሚያ ማናው ነው? የብዙ ሰው አይን ፊቴን ቢመጣው የሚሉ ሰዎች አሉ። ይህንንም የሚያደርጉት አሉ። ቢዝነስ ካርዶቻችን ለመበጣት የት ነው ሰው የሚገኘው ብሎ ይመጣል። ስለዚህ ይህም የተሳሳተ ስለ አገልግሎት ያለን አመለካከት። አምስተኛውና የመጨረሻው ዝም ብሎ እውቀት ማስተላለፊያ ዘዴ አድርጎ መቁጠራል። የሚያውቅ ሰው ለማያውቅ ሰው የሚናገረው የሚያስተላልፈው እውቀት አገልግሎት ይባላል ይሉታል። አሁን እናንተ ስለማታውቁ እኔ ስለማውቅ አዋቂ ሆኔ ለማታውቁት ለእናንተ እውቀት ለማስተላለፍ አይደለም እግዚአብሔር ያገናኝ። እውቀት አያነሰው የሚያነሰው ፍቅር ነው። እውቀት አያነሰው የሚያነሰው ማስተዋል። በቅዱስ መጽሐፋችን ውስጥ ብዙ እውቀት እያላቸው የተወቀሱትን እናገኛቸዋል። በማቴዎስ ወንጌል ምዕራፍ 23 ላይ የምናነበው የሚያስረዳ ይሄ ነው። አሁን ለእውቀት አለ እኔ አውቄ እናንተ ለማሳወቅ እናንተ ማውቃችሁ ለማስተዋወቅ። ይህ አይደለም ዋና ዓላማው፣ ለማስተዋል ፍቅርን ገንዘብ ለማድረግ በጎ ምግባራትን ለመያዝ የእውቀት ማስተላለፊያ ዘዴ አይደለም። እነዚህ እንግዲህ በአጠቃላይ ባጭሩ ስለ አገልግሎት ያሉ የተሳሳቱ አመለካከቶች። ከዚህ የተነሳ ለአገልግሎት የቆሙ ከዚህ አንድ ውስጥ ሲወድቁ ወይ አቅምና ኃይላቸው መገንቢያ ዘዴ ሲያወጡት የስብከት ካሴቶቻቸውን ያባዛሉ። በብዙ ቁጥር ማሰራጨት ይሆናል አላማቸው። ጽሁፎቻቸውን ይጽፋሉ፣ መበተን ገቢ መሰብሰብ ይሆናል አላማ። ይሄ የግል አቅምና የግል ኃይል የግል ጉልበት መገንቢያ መስመር አይደለም። እንደዚህ የምንጠቀምበት ከሆነ ከህግ ይወጣ ይሆናል። መጽሐፍም ያላስተምራል መንገድ ሰው በዚህ ዓለም ሲኖር ይሄንን እንዲያበላሸው አልተፈቀደለት። እንዲጠብቀው ጠብቆ የሰሙትን ጠብቆ እንዲያስተላል። በሚቀጥለውም ክብርንና ዝናን ከመፈለግ አንጻር ወይ አድርጎ ማህበራዊ ወታችንን ማጠናከሪያ ትምህርት ማስተላለፊያ አድርገን እንድንመለከተው ቤተክርስቲያናት መክር። ባጭሩ ግን መንፈሳዊ አገልግሎት ጌታችን ስጋ ለብሶ በምድር በተመላለሰ ጊዜ በቃሉ አስተምሮ በተግባር አሳይቶ ያስረዳን ያሳየንን መፈጸም ማለት ነው። አገልግሎት ማለት እሱ ያስተማረን እሱ ያስረዳን መፈጸም ነው። በማርቆስ ወንጌል ምዕራፍ 10 ቁጥር 45 ስናነብ እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ምን እንዲያደርጉት አልመጣም ማለት ነው። እንዲያገለግሉት አልመጣም። ምን እንዲያገለግሉት አልመጣም? እንዲያገለግሉት አልመጣም። እኛ እንድታገለግሉን በፊታችሁ እንድንቆም አላስተማረንም ጌታችን። እኛ ግን እንድናስተምራችሁ አገልግሎናል፣ እንድናገለግላችሁ አስተምሮናል። የሰው ልጅ እንዲያገለግሉት አልመጣም። የሰው ልጅ ያለው ራሱ አምላክ እንኳን ወደዚህ ዓለም የመጣው እንዲያገለግሉታል። እግሬ ልጠቡኝ አላለም፣ እግራችሁን ልጠባችሁ አላለም። እግራችሁን ልጠብ እኔ እንዳስተማርኳችሁ እናንተ ደግሞ አድርጉ እያለ ይህን አድርጉ። ሊያገለግሉት መጣ። ስለዚህ ልናገለግልበት እንጂ ልንገለገልበት የሚሰጥ አይደለም። መንፈሳዊ አገልግሎት ምን ልናደርግበት ነው? ልናገለግልበት ነገሩ ምን ልናደርግበት ነው? ልናገለግልበት። ልንገለገልበት አይደለም። ምን ልናደርግበት ነው? ልናገለግል። ሁላችሁም ተናገሩ። ቃል ምን ልናደርግበት ነው? ልናገለግልበት። ልንገለገልበት አይደለም። ከላይ ያሉትን መንገዶች ከተከተል መንፈሳዊ አገልግሎት ለእኛ ጥቅም የሚሰጥ ይሆናል። የመንፈሳዊ አገልግሎት ዓላማ ግን ጌታችን እንዳስተማረ እኛን ማገልገል አይደለም።
እኛ እንድናገለግል እኛ እንድናገለግል እሱ የሚያስፈራሩን ይሄን ነው። ራሱን ለብዙዎች ቤዛ አድርጎ አሳልፎ ይሰጥ ያገለግል መጣ እንጂ እንዲያገለግሉ ተመጣ። መስቀሉ ራሱ ተሸከሙልኝ ያላለ ራሱ ተሰቀለ ተሰቀሉልኝ ያላለ አገለገለ። ራሱ ምሳሌ ሆኖ አገለገለ። ይሄ ነው መንፈሳዊ አገልግሎት ማለት። እንግዲህ የእግዚአብሔርን የጌታችንን ስራ መስራት ማለት ነው አገልግሎት ማለት። የጌታችን ስራ ምንድን ነው ባጭሩ? ጌታችን ያስተማረን የሰራቸው ስራዎች ለዛሬ የመረጥናቸው ስድስት ናቸው። ከዚህ በላይ መጨመር ይቻላል። አንደኛው እሱ አድርጎ ያስተማረን የመጀመሪያው የሰራው ስራ ፍጥረት፣ ሁለተኛው መስዋዕትነት፣ ሶስተኛው ድህነት ዘላለማዊ ህይወት መስጠት፣ አራተኛው ቅድመ ዓለም እግዚአብሔር አብ፣ ድህረ ዓለም ከመቤታችን በመወለድ የባህሪ አባቱ የአብ መልክተኛ ሆኖ በምድር መመላለስ እንደ መልክተኛው፣ አምስተኛው ለንስሐ መጥራት የኃጢአት ስርየት መስጠት፣ ስድስተኛና የመጨረሻ መንፈሳዊ ምግብ ለሰዎች መመገብ ነበር እሱ የሰራው ስራ። እንደዚህ ሁሉ አድርጎልናል። ፍቅር ሰጥቶናል። ስለ ፍቅር አስተምሮናል። መስዋዕት ሆኗል። መስዋዕትነት እንዴት እንደሆነ አሳይቶናል። የሰው ልጅ ስጋውን ቆርሶ ደሙን አፍሶ በማዳን ስለ ሰው ልጆች መዳን እኛም የምንከፍለው እንዳለ አስተምሮናል። እሱ አምላክ ሆኖ ሳለ ከዙፋኑ በክብር በፈቃዱ ወርዶ ራሱን ዝቅ አድርጎ አገለገለ እንደ መልክተኛ። አንዴ ወደ ኢየሩሳሌም፣ በሌላ ጊዜ ወደ ገሊላ፣ በሌላ ጊዜ ወደ ቃና፣ በሌላ ጊዜ ወደ ሌሎች አውራጃዎች እየተመላለሰ እንደ መልክተኛ አገለገለ። እሱ ኃጢአት የሰሩትን ንስሐ ሲገቡ ሲናዘዙ ይቅር በማለት ለሰው ልጆች መዳን እኛም ኃላፊነታችን እንድንወጣ አስተማር። የመጨረሻውና ስድስተኛው ጌታችን አደረገ ብለን ዛሬ ስንመለከተው ምግብ መግቧል። ሰው የሚወደውን ሰው አሁን አመት በዓል ደርሷል፣ ምሳ ብላልኝ፣ እራት ብላልኝ ብሎ ይጋብዛል። በመንፈሳዊ ስፍራ ደግሞ ምግብ አለ። ያ ምግብ መንፈሳዊ ምግብ ነው። አገልግሎት ስንል ጌታችን ያደረጋቸውን እነዚህ ማለት ነው። አንደኛው ፍጥረት ዮሐንስ ምዕራፍ 3 ቁጥር 16 እናለት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለ። ምን አደረገ? ዓለሙ ወደደ ወደደ። ስለዚህ የመጀመሪያው እግዚአብሔር ልጁን የባህሪ ልጁን በመላክ ለሰው ልጅ ያለው ፍቅር ገልጿል። እኛም የምንሰጠው አገልግሎት ፍቅር የሚገለጥበት ነው። ጥላቻ የሚስፋፋበት አይደለም። መራራቅን የምንሰብክበት አይደለም። ሁሉ ጊዜ ይሄ መለያ ምልክታቸው የሚሆንላቸው ይኖራል። የክርስትና ሃይማኖት ማዕከሉ ግን ይሄ ፍቅር ነው። ፍቅር እሱ ወልዶ መጣ፣ እኛም ወደን የምናደርገው እሱ ወልዶ ስለ ፍቅር አስተማረ። እኛም በመውደድ በሕይወታችን ፍቅርን የምንሰብክበት ነው አገልግሎት። የእውነተኛ መንፈሳዊ አገልግሎት መሰረት ዋነኛው ፍቅር ነው። ፍቅር ብዙ አይነት ፍቅር አለ። ከዚህ በፊት ተመረናል። ፍቅር ስንል ግን የእግዚአብሔር ፍቅር ማለት ነው። እንግዲህ እንዴት መውደድ ወይም ማፍቀር እንዳለበት የሚያውቅ ሁሉ እንዴት ማገልገል እንዳለበት ነው። አሁንኛ ሁላችን የተፈቀደን እንድንዋደድ ነው። ሰው የሆነ ሁሉ ሲበሱ ይዋደድ። ስለምንወደው ሰው ደግሞ መውደዳችን በሆነ ነገር የተገደበ አይሆን። የምንወደው ሰው በኃጢአት ወደቀ ከሆነ ከኃጢአት እንዲወጣ ምክንያት እንሆነዋለን። የምንወደው ሰው በበደል የወደቀ ከሆነ ከበደል ተገላግሎ ወደ ብርሃን እንዲመጣ እግዚአብሔር በፈቀደልን በተከፈተው በር ሁሉ የቻለውን እናደርጋለን። የሚወድ ሰው እንዴት ማገልገል እንዳለበት ያውቃል። ለሚወደው የሚከፍለው መስዋዕትነት ይኖረዋል። ስለዚህ አገልጋይ ሁል ጊዜ ድልድይ ነው። ድልድይነቱም ደግሞ በፍቅር በፍቅር ላይ የተመሰረተ ነው፣ በመዋደድ። እኔ አሁን እናንተ የማገለግለው እናንተ ቤተክርስቲያን የምታገለግሉ በምን መሆን አለበት ማለት ነው። ጌታችን እንዳስተማረ በፍቅር ቤተክርስቲያናችን በመውደድ አምላካችን በመውደድ በፍቅር በሆነ ነገር ተገደለ። ካላገለገልን ደሞዛችን ስለሚቆረጥ አይደለም፣ ወይም ደግሞ የምንፈልገውን ጥግ ካደረስን በኋላ በመተውም አይደለም። አንድ ጊዜ የምንታይ ሌላ ጊዜ የምንጠፋ ልንሆን ይችላል። ይሄ አላማውን ሲሰጥ የሚኖር የአገልግሎት መስመር የምንፈልገውን ያህል አቅም ከገነባ በኋላ የምንጠፋ ልንሆን ይችላል። ይሄ አላማውን ሲሰጥ የሚሰጥ አገልግሎት ፍቅር ካለ ግን ሁልጊዜ ፍቅር ደግሞ የእግዚአብሔር ፍቅር በልብ ከታተመ ሰው ምን ላድርግ ነው የሚለው፣ ልወደድ ነው ምን ላድርግ ነው። አሁን እንደዚህ የሚለዋሉ አምላክ ዳዊት ጥሩ ቤተ መንግስት ሰርቶ ይኖር ነበር። በቤተ መንግስቱ ተቀምጦ ሳለ እኔ ከዝግባ በተሰራ በአማረ ቤት ተቀምጫለሁ፣ የእግዚአብሔር የኪዳን ታቦት ግን በጨርቅ በመጋረጃ ውስጥ ነው፣ ድንኳን ውስጥ ነው። ስለዚህ ቤቱን እንስራለን። የራሱን ቤት መልካምነት፣ የእግዚአብሔርን ቤት የጎደለውን ነገር ተመልክቶ ምን መስራት እንዳለበት ልቡ ቀሰቀሰ። ፍቅር ያለው ሰው እንደዚህ ነው። ፍቅር ካለ የእግዚአብሔር ፍቅር ምን ላድርግ፣ ለቤተክርስቲያን ምን ላድርግ፣ ለሃይማኖት ምን ላድርግ፣ ለአገልግሎት ምን ላድርግ፣ ምን ላድርግ። ፍቅር ያለው ሰው ስራ መስራት አይቸግረውም። ጌታችን ስለ አገልግሎት ያስተማርን አንደኛ አገልግሎት ከፍቅር ጋር አብሮ የሚኖር ህይወት እንደሆነ ከመግለጥ ጋር እግዚአብሔር አምላክ ለሁላችንም ፍቅር ይስጠን። ሁለተኛው አገልግሎት መስዋዕትነት እንደሆነ ነው ጌታችን ያስተማር። እሱ ስጋ ለብሶ ወደ ዓለም በመጣ ጊዜ ስለሚሆነው ነገር አስቀድሞ በትንቢት መነጽር ተመልክቶ ሲሆንም ደግሞ ያየነው ኢሳይያስ በትንቢቱ የተናገረው ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 እስከ 5 በእውነት ደዌያችንን ተሸከመ ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንንም ተስፋ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። አሁን የበደለው ሰው ነው። አሁን እያንዳንዳችን ዛሬ እንበድላለን። ቀድሞውም የነበሩ አባቶቻችን በድለዋል። ሰው ሁሉ ስለበደለው በደል የሰውን በደል በራሱ ላይ ያደረገ ጌታችን በላዩ ላይ ተሸከመ። ያመነዘረ ቅጣት ይገባው ነበር። ለአመነዘረ የሚገባውን ቅጣት ያመነዘረ የሚሸከመው ሸክም እሱ ተሸከመ። ማን የተሸከመልን? ጌታችን አገልግሎትን ያስተማረን እንደዚህ ነው። በመሸከም ጥፋተኛ ይኖራል፣ በደለኛ ይኖራል። መሸከም ነው እሱ ነው ያስተማረን። መስቀል ተሸክሙ፣ መከራ ተሸክሙ አስተማረ። እኛ መሸከም አለብን። እግዚአብሔር ያስችለን። እኛ አሁን አንችልም። የሚቀራን መወንጀል ነው፣ መውቀስ ነው፣ መክሰስ ነው። እሱ አልከሰሰም። ይችላል እኮ ለምንድን ነው የምታሸክሙ? ለምን እኮ ስላለው ቢል ይሄ እኮ ትክክል ነው። መሸከም የነበረበት ሰው ነው ስለ በደሉ። እሱ ግን ስለ በደሉ መሸከም የሚገባውን የሰው ሸክም መከራ ተቀብሎ እንደ ወንጀለኛ እንደ በደለኛ ሆኖ ተሸክሞ አገልግሎት እንዴት እንደሆነ አስተማረ። ስለዚህ አገልግሎት ሸክም መሸከም፣ ሸክም መሸከም። አሁን የዚህ መከስ ስትመለከቱ ትማራላችሁ፣ አገልግሎት ደስ ይላችኋል። አደስትማ ትንሹን አይደለም፣ በጣም ጥቂት ሰዎች ብዙ ሸክም ተሸክመው ነው ይህን አገልግሎት የምትሰጣችሁ። በጣም ጥቂት ሰዎች ግን ማንም እንዲያማርር አይገባም። ብንከፋፈለው ትንሽ ትንሽ ሊሆን ይችላል የሚደርሰን ግን ባለቤቱ እንዴት አድርጎ አስተማረ? ብዙ መሸክም ለራስ በመሸከም የሌላው መሸክም በመሸከም ስለሆነ መስዋዕትነት እንዳለበት አገልግሎት ነግሮናል። እንግዲህ አገልግሎት ጊዜያችንን የራሳችን እንድንወጥ ራሳችንን መስዋዕት አድርገን ማቅረብ ነው። ቅዱስ ዮሐንስም በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ያስተማረን ይሄንን ነው። እርሱ ይልቅ እኔ ራሴ ያስፈልጋል። ጌታችን ራሱን ዝቅ አድርጎ መጣ። እሱ ራሱን ዝቅ አድርጎ ሲመጣ ከዮሐንስ ጋር ከመጥምቁ ጋር ሲገናኙ በሚያደርገው ታምራት ህዝቡ አግልሎት ነበር። ሲገናኘው ጌታችንን ግን ምን አለ? እርሱ ሊልቅ እኔ ላንስ ይገባል። እርሱ ከፍ ሊል ይገባል። ክብር የሚገባው እሱ እኔ ልነስ ዝቅ ልበል። ስለዚህ አገልግሎት የክብር ወንበር ሲያስፈልግ የክብር ወንበርን ቢያንሰልም ለሚያንሰል ይበልጣል እያለን እየሰጠን መስዋዕትን የት እየከፈል አሁን በየደረጃችን ሁላችንም በኑሯችን የተቀበለ የኑሮ ቦታዎች፣ ስፍራዎች፣ ደረጃዎች አሉ። ግን ጌታችን ስላስተማረን ትምህርት ስል መስዋዕትነት እየከፈልን የሚያንሰውን እያስቀደምን ለሚበልጠው መስዋዕትነት እየከፈልን የራሳችን መርት እየተወን መስጠት እንደሆነ ስላስተማረን ይህም ባለበት እንግዲህ አገልግሎት ዮሐንስ የሚያሳየን ይህን ነው። እሱ ይበልጣል። አሁን በቤተክርስቲያን ተአምረ ማርያም ሲነበብ መጽሐፍት ሲነበቡ አንዱን ሲባል ዘሎ ይባል ነበር። አይ እኔ አቶንሱ ላከ መጽሐፉ ልግለጥ ከተነበበው በኋላ ውስጅን አሳ እሳቸው ያኖሩ እሳቸው የናገሩ ይላሉ። እኔ አንሳለሁ ነው የሚለው ሁሌ ጊዜ። በእርግጥ እናንተም ዛሬ ተዋህዷችሁ አንሳለሁ የሚልን ሰው ከፍ አድርጎ ለመቀበል እና ለማሰብ የሚያስችል መንፈሳዊ ብቃት እያጣን ስለሆነ ሰውም እንዳለን ጠባይ በላያችን ላይ በጫና ሲቀመጥብን ታዘን እና ተደስተን ስንኖር የምናስተምረው ትምህርት ተዋህደን እንጂ ክርስትናው ጌታችን ያስተማረን የሚለን ይ ማንም ራሱ ዝ አንሳለሁ። ይህን ለማድረግ ደግሞ መሳት መሳት ሐዋርያው ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 24 እስከ 25 አይሁድ አንድ ሲሆንም 40 ግርፋ 5 ጊዜ ገረፉ፣ 3 ጊዜ በበት ተመታ፣ 1 ጊዜ በድንጋይ ተወገሩ፣ መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖሩ። ለማን ያለ ሁሉ መስዋዕትነት ነው። እግዚአብሔር ለማገልገል እየተመታ ታገሰ፣ እየተመታ በድንጋይ እየተወገረ ታገሰ፣ መርከቡ ተሰብሮ እጭት በባህር ላይ ሲጓዙ ቅዱስ ጳውሎስ ባደረገው ጉዞ የዳሰሳቸው ባህሮች መካከል አንዷ የአትላንቲክ ውቅያኖስ፣ ሌላኛዋ ደግሞ ሜዲትራኒያን ባህር ናት። እነዚህም ባህሮች መቼ ሰውቋቸዋላት ቅዝቃዜያቸው ሰው መርከቡ ቢሰበርበት እንደ ዛሬ ዘመናዊ አይደለም። ሲቀዘቅዝ ማሞቂያ ያለው ሲሞቅ ማብረጃ ያለው አይደለም። ጥቂት ሰዎችን ልታጓጉዝ የምትችል ጀምራ መርከባቸው ሲሰበር 3 ቀን 4 ቀን በባህር ላይ በቅዝቃዜ አሳልፎ ነበር። መስዋዕትነት መክፈል አለባት። ዋጋ ያስከፍላል። እዚህ አንዳንድ ጊዜ አሁን እኛ ሄደን ቤተክርስቲያን ሁሉ ነገር ተደራምሮ እንዲጠብቀን ነው የምንፈልገው። ልክ የሆነ ኮሚቴ የሆነ ስንመረጥ በሩ ተከፍቶ ወንበሩ ተደርድሮ ካልጠበቀ የሚቀድመን ምን እንደሆነ እንወቃለን። ያሳዝናል። እኛ ጊዜያችንን መስዋዕት አድርገን እየመጣን እነሱ በር መክፈት ከብዶባቸው ወንበር ማስተካከል ከብዶባቸው እምንላለን። ይህንን መክፈል አለብን። ከሌለ ቆመንም ቢሆን ለመንፈሳዊ ነገር ተነጋግረን ተወያይተን ቁም ነገር ትተን ማለፍ እንዳለብን ነው። ይሄ ቅዱስ ጳውሎስ አገልግሎት የሚያስቀምጥ ያስከፍላል፣ መስዋዕትነት ያስከፍላል። እሱ ባለቤቱ ያስችለን። እየገባችሁ ነው የምንነግራችሁ። አሁን ብዙ ትሰራላችሁ በየሄዳችሁ የሚቀናን ግን ያልተመቻችሁ ነገሮች ካሉ ማማረር የሚሆንብን ብዙዎች እንደዚህ ያለ ያስከፍላል። አገልግሎት መስዋዕትነት ያስከፍላል። ሞራልን የሚነካ ነገር ይገጥማል። መቀበኗ ቅዱስ ጳውሎስ ሲገረፍ ተቀበለ አይደል? በበትር ሲመታ በድንጋይ ሲወገር ተቀበለ አይደል? ቅዝቃዜ ሊኖር ይችላል፣ ብርድ ሊኖር ይችላል፣ ወዘተ።
መስዋዕትነት አለው አገልግሎት። ሶስተኛው በዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና እንደተባለው ጌታችን ወደ ዓለም የመጣበት ዋናው ዓላማ የሰው ልጅ ማዳን ነው። ማንን ማዳን ነው? የሰው ልጅ ማዳን። ከዲያብሎስ ቁራኝነት ነፃ መውጣት። አገልጋይም እግዚአብሔርን የሚያገለግል ሰው እሱ እግዚአብሔርን በማመን እየኖረ ሌሎቹን እነሱ እግዚአብሔርን በማመንና ፈቃዱን በማድረግ እንዲኖሩ ምክንያታቸው የሚሆን ነው። ለደህንነታቸው ምክንያት እንዲሆን ያዕቆብ ምዕራፍ 5 ቁጥር 19 እስከ 20 የተነገረ የሚያሳስበን ይህንን ነው። ወንድሞቼ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቃል። ኃጢአተኛ ሰው ይገባዋል፣ ይውጣ፣ እንደ ስራው ነው አላለ። ኃጢአተኛ ከተሳሳተበት መንገድ የሚመልሰው ነፍሱን ከጥፋት እንዲያድን ከሞት እንዲያድን ደግሞ በዚህ የተነሳ የኃጢአቱን ብዛት እንዲሸፍንለት ይወቃል፣ ይወቃል። ስለዚህ ቢሯችሁ እናንተ ከምትቀመጡበት ወንበር ቀጥሎ ኦርቶዶክሳውያን የሚሉ ግን እግዚአብሔር ፈቃድ የማያደርጓል። በዚህች መንፈሳዊ በረከት በሚገኝባት ሰዓት የዓለም መቀመጫዎችን የሚያሞቋል። በአጭሯ የዓለም እድሜያቸው የእግዚአብሔር ፈቃድ ሳያደርጉ በሞት የሚቀደሟል። ስለዚህ የታባቱ ስላ እሱ ለዚህ አይገባም አይደል? ኃጢአተኛ ከሞት ማዳን ይገባል። እሱ አድኖ አያስተማርም ማገልገል እንዴት እንደሆነ አሉ። እኛም ለመዳናቸው ምክንያት ሆናለን። ስለዚህ አሁን የአዲሱ ዓመት ሲመጣ በየዓመቱ ብዙ ፎክረናል። አራቄስም ይህን አላደርግም ብለናል። አሁን ፉከራ አትፈልግም። እግዚአብሔር ቢረዳን ልበል ማሉ ይረዳን ልበል እግዚአብሔር ቢረዳን። አሁን በራሳችን ብዙ ብለናል። በፎከር ነው ፉከራ። አንዳንዶቻችን መስከረም 10 ቀን የዓመቱን እቅዳችን ጨርስ እስከ 10 ሲጋራ የሚያጨሰው የሚያቆመን ከአስራ አንድ ጀምሮ ይቀጥላል። አዲስ ዓመት ሲመጣ ዋዜማው ብዙ ይሻል ይገርማል። ሰው ረጅሙ ጾም እያለ አይጾም። በጾም ልክ ጳጉሜ ስትደርስ እንቅስቃሴ ይጀምራል። ቤት ራሱ ጳጉሜ ላይ የሚያጸዷል። ደግሞ ቆሻሻቸውን አውጥቶ በጨርቅ ጠቅሎ ሶበር ላይ ይጥሏል ወይ መጥተው አስደጅም። ይህን ቤተክርስቲያኑ ተባባሪ ለማድረግ የሚሞክሯል። አስተምረናቸዋል። ከዚህ በፊት መጠጥ፣ ጥንቆላ ወዘተርፈ ቤተክርስቲያን ዘንድ ተቀባይነት እንግዲህ ብለናል። አሁን እግዚአብሔር ቢፈቅድ ይደረግ ቢፈቅድ ለአንድ ሰው መዳን ምክንያት አድርገ እዚህ ይገርማቸዋል። ለራሴ ምንላለው ስራ አያገኝብኝ ምን ደካማ ግን ከእናንተ መካከል ለአንዳችሁ መጠቀም ምክንያት ሆኛለሁ ብዬ አምናለሁ። እሷን አስቦ ሲኦል እንደማያወርደኝ እምነት አያወርደኝ አሁን ስራ ይቆጥረዋል። በቆ ብዙ ያደረኩለት ሆኛ አይደለም ያንዱን ነፍስ ግን በእነዚህ የተነሳ ብሎ እንደሚያስበኝ ያምናል። እኛ ግን እንደዚህ አንድ ሰው ለአንድ ሰው ለጎረቤቶቻችን በዚህ ዓለም እኮ የእግዚአብሔርን ቃል ለመስማት የእግዚአብሔርን ፈቃድ ለማለት የሚፈራ ሰው የለም። የምናፍረው ሰው የለም። ለመጠቀማቸው ለመዳናቸው ምክንያት እንሆናቸው። እኛ ቸልተኞች ስለሆኑ ስንት ሰዎች እየጠፉ ሲመጡ ለውጥ የሚመስላቸው ቦታ መቀየር እንደሆነ አድርገው የሚያስቡ ስንት አሉ። ቦታ እየቀየሩ ነው። ስለዚህ አገልግሎት ማለት ለሰው ልጅ መዳን አንድ ቁም ነገር መስራት። አሁን በቢሮቸው ያሉ ሰዎች ይታሰባቸው፣ በቤታቸው ያሉ ሰዎች ይታሰባቸው፣ ዘመዶቻቸው ይታሰባቸው። እኛ አቅማችንን ማድረግ ነው። አድርገን ሰው እምቢ ካለ ቸል ካለ ተጠያቂዎች አይደለም። ማድረግ ግን ይገባል። አራተኛ ጌታችን ያስተማረባቸው አገልግሎት እርሷ ሌላ ስለምን ፈለጋችሁ በአባቴ ቤት ሆን ዘንድ እንዲገባኝ አታውቁምን አላቸው ይላል። በአባቴ ቤት ያለው በቤተ መቅደስ መሆኑን ነው። ቤተ መቅደስ የሚሰጠው ምንድን ነው? ምን ሲያደርግ ነበር ያገኘ? እያነበበ አገኘ። አሉ ሲጠይቁት ሲመልስ አገኙት።
ስራ እየሰራ አገልግሎት እየሰጣ እየተራራ ዓለም ሲባል ያነበረ ሲጠይቁት እዚህ ሆኜ ማኖር እንዲገባኝ አታውቁ? ይሄ መፈጸም እንዲገባኝ አታውቁ? አሌላ ቅዱስ ጳውሎስ ከሱ እንደተማረው ደግሞ ስለ ክርስቶስ እኛ መልእክተኞች ነን። ምን እንደናለ መልእክተኞች ምን እንደናለ መልእክተኞች ለክርስቶስ መልእክተኞች በትንቢተ ኢሳይያስ ምዕራፍ 6 ቁጥር 8 እስከ 9 የተጻፈልን ይሄንን የሚያስረዳ የጌታን ድምጽ ሰማዋል። ምን የሚድምጽ ነበር? እግዚአብሔር የጌታ ድምጽ ማን እልካለሁ አለ። ማን እልካለሁ? ማንስ ይሄድልናል? አው ሲላሴ ሶስትነታቸው ማንስ ይሄድልናል? አው መጀመሪያ ማን እልካለሁ አለ። አንድ እግዚአብሔር በአካል ሶስት ሆኖ ስላሴ ማንስ ይሄድልናል? ማንስ ማን ይሄድልኛል አለ። ማንስ ይሄድልናል ሲሰማ እኔ ማለ ኢሳይያስ እነሆኝ እኔ ላከኝ። እርሱም ሂድ ይህን ህዝብ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም በላቸው አለኛል። ላከው እግዚአብሔር። አገልግሎት ተልቆ ሚሄድ ነው። ለማን? ለእግዚአብሔር። ክብር እኮ ነው። ሰው ለሰውስ እንኳን ሲላክ ስንት ምርቃት አለ። እግዚአብሔር ያሳድግ ይባላል። ልጅ ትልቅ ሆነ በልጅ እግዚአብሔር ይካስን ይባላል። ዋጋ ያጣ ግን ከዚህ የተነሳ ያወደለብን ትልቁ ነገር ምርቃት ማለት ነው። ሰው ሲመረቅ ይደርስለታል። ክፉም ይሁን በጎ በመጽሐፋችን ተጽፏል። ምርር ብሎ አሁን አባት ምን ክፉ ቢሆን እና ምን ክፉ ብትሆን አዝና ልጅን ከረገሙ ይደርሳል። ለትንቁት ይችላል ግን ይደርሳል። መጽሐፍ ቅዱስ አለማንበብ ካልሆነ የተገልጿል። ወደዛ በጎም ከሆነ እንደዚህ ተላካል። ኢሳያስ ተላካል። እኛም ብንላክ በእግዚአብሔር መልእክተኛነታችን የምናተርፈው የምናገኘው በረከት አለ። አገልግሎት መልእክት ማለት አምስተኛው ለንስሐ መጥራት። ጌታችን ራሱ ማቴዎስ ምዕራፍ 4 ቁጥር 17 ስናነብ ቅዳሴ ማለት ሁሉ ጊዜ ወንጌል ያነቡ ሲወጡ ቄሱ የመንግሥተ ሰማያት ወንጌል ይኸው፣ መንግሥተ ሰማያት የሚያስገባ ወንጌል ይኸው ብሎ ይሰራል። ንፍቁ ካህን ከተቀበለ በኋላ ደግሞ መልሶ ዲያቆኑ መንግሥተ ሰማያት ቀርባለችና ምን ግቡ ይላል። እሳሉ ይሄ ከማን የተወሰደ? አንዱ ጌታችን ያስተማረ ነው። መጥምቁ ዮሐንስ ይሄንን ቃል ተናግሯል። መንግሥተ ሰማያት ቀርባለችና ንስሐ ግቡ። አገልግሎት ንስሐ መሰጠ። ንስሐ ግቡ፣ ኃጢአትን ተው እያሉ ሰው ወደ እግዚአብሔር ስለመመለስ ከእግዚአብሔር ጋር ስለማስታረቅ ይህንን መናገር መስረት አገልግሎት ወደ ንስሐ መሳብ። የአገልግሎት ትልቁ ቁልፉ ነገር አንዱ ሰው ወደ ንስሐ መሳብ። ወደ ንስሐ የቀረበ ህዝብ ደግሞ ተስፋ ይኖረዋል። ተስፋ ብሩ ተስፋ ይኖረዋል። በህይወቱ ይታደሳል። ሉቃስ ምዕራፍ 15 ሁለት ሰዓት እስከ ሰባት ስናነብ ፈሪሳውያንና ጻፎችን እንዲህ አለኛል፣ ይህስ ኃጢአተኞችን ይቀበላል ከእነርሱ ጋር ይበላል ብለው እርስ በርሳቸው አንጎራጎሯል። እሱ ኃጢአተኞችን ወደ ንስሐ መሳብ እንደሆነ አገልግሎ አስተማረ። ስዋ አምጥቷቸው ህዝቡ ግን ያዩት ሌላ ነው። ቁጭ ብሎ የሚመለከት ሰው እንደዚህ የሳኦል ልጅ ሜልኮ ዳዊት ይዘምር ነበር። እሱ ሲዘምር ሲያሸበሽም ሲያጨበጭም ቁጭ ብሎ የሚያይ ሰው አይገርምም? የሽማግሌ እንደዚህ እያለ ሲወዛወዝ ለማለት አይቸገርም። ቁጭ ያለ ሰው የሮማ የሚታየው ሌላ ምን ይታየው? ሜልኮን ሲዘምር ሲያሸበሽ ለእግዚአብሔር አሸበሸበ፣ ለእግዚአብሔር ዘመረ። አላለችም፣ ሳቀችበት፣ አፌዘችበት። በዚህም የተነሳ እስክትሞት ድረስ ልጅ አልወለደችም ይላል ቅዱስ መጽሐፍ። በዚህ የተነሳ ቁጭ ብሎ የሚመለከት ሰው አስተያየት ለመስጠት በጣም ሰፊ ጊዜ አለ። እንዲያሉ ሰዎች አሉ። ስሩ ሲባሉ ማይሆንላቸው አስተያየት ለመስጠት ግን በጣም የተመቻቸ አንደበት ያላቸዋል። ተቀማጭ ደስ እሱ አስተማር ከኃጢአት ገላገለ አቀረበ። ይህን ሲያዩ ብለን አሉ እነሱ ከኃጢአተኞች ጋር ይበላል ብለው እርስ በርሳቸው አንጎራጎ። እሱ መልሶ በምሳሌ እዚያ መቶ በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋው እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹን እና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌራ አግኝቼዋለሁ እና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁን ንስሐ በሚያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ ይሆናል አላቸው። ታላቅ ደስታ አንድ የጠፋ ሰው ሲመካከል ዛሬ መጥቶ ከሆነ አሁን መላእክት ደስ እያላቸው ቅዱሳን አሁን እየዘመሩ ደግሞ ሊሰራ መጣ ባይ ይሆናል ሀይልም ሲመለሱ ደስ በሚሰኙ መላእክት ደስታ መደሰት የመጨረሻው አገልግሎት ግን መንፈሳዊ ምግብ ነው። መንፈሳዊ ምግብ የእግዚአብሔር ቃል እስካሁን የተመገባችሁት የማን ቃል? አገልግሎት የእግዚአብሔር ምግብ መመገብ ነው። በዮሐንስ ወንጌል ምዕራፍ 21 ቁጥር 3 እስከ 17 የተጻፈልን የሚያስረዳው ይህንን ነው አለኩት። ታዲያ የምንሰጠው አገልግሎት ባጭሩ ምንድን ነው? ምንሳ የሚሰማዋል? ብዙ የሚሰጡ አገልግሎቶች አሉ፣ ሁሉንም አንጠቅሳቸው። ግን አንደኛው በቤተ ክርስቲያን መዋቅሮች ውስጥ የሚሰሩ ብዙ ስራዎች አሉ። ብዙ ስራዎች ነገ ደርሳለሁ ሲሸመግል ዛሬ ጊዜ የለኝ አትበሉ። ይቻላል፣ ማቃጣት ይቻላል፣ ይቻላል። በቤተ ክርስቲያን መዋቅሮች ውስጥ ብዙ ስራዎች አሉ፣ ብዙ ስራዎች ያንን መስራት ሰንበት ትምህርት ቤት አለ፣ በዛም ቀርቦ መስራት። የታመሙ ሰዎች አሉ፣ ሽማግሌዎች አሉ። ማን ነው የሚጠይቃቸው? አሁን አዲስ ዓመት ስታከብሩ ስለ አዘዛችሁት ነጭ ልብስ ብቻ ነው የተጨነቃችሁት ወይስ ይህን ምክንያት አድርጌ ማን የተራበ፣ ማን የተቸገረ፣ ማን ሽማግሌ፣ ማን የታመመ ልጠይቅ ብለን እያሰብ ነው? ይህም አገልግሎት ተጽፎልናል እኮ ብታመም ጠይቃችሁኛልና ብሎ እንደሚፈርድልን፣ ታመም ያጠየቃችሁን ብሎ እንደሚፈርድብን ተጽፎልን። የታመመ መጠየቅም አገልግሎት ነው። ሽማግሌዎች መጠየቅም አገልግሎት አገልግሎት። ሶስተኛ ድሆችን መጎብኘት። በየስፍራ ወደቋሉ ጎዳና ተዳዳሚዎቹ ጣሪ ሸላሚ ተመልካች የሌላቸው መጋቢ የሌላቸው የሚለብሱት የሌላቸው አሉ። አሁን እንግዲህ በየቤታችን ብዙ ልብስ አለው። ሁላችን ደግሞ የአዲሱ ዓመት ሲመጣ ቤት መቼስ እንግዲህ እናንተ መጣችሁ ብሎ ስንት የሚቸገር ሰው አለ መሰላቸው። ስንት የሚቸገር እስቲ ልጆችን ማለብሰው ይቸግረኛል በአዲሱ ዓመት ንገርልኝ ቢሆን ስጠን ቢሆን አንጠዋ። እናንተ እዚህ ረቡረ ውስጥ መጡ ትምህርቱ ብቻ አይደለም የአላችሁ ልብስ ልጆቻችሁ የማይለብሱት እናንተማ አብቱት እዚሁ እዚሁ መለሳችሁ ለተቸገረ ትሰጡታላችሁ። ይህ ነው አገልግሎት። ይሄ ሌላው የታሰሩ ሰዎችን መጠየቅ። አምስተኛው ቤተክርስቲያን ማስተር መጠቅ ማስተካከል። አሁን እዚህ ሶኬት ተነግሯል። ኮሚቴ እናቋቋም። ለዚህ ካያችሁት በቂ አለ በቂ ምንም ኮሚቴ ያስፈ ማነው ምናምን ምንም ማን ምንም ሳይላችሁ አንድ ሰው ኬክ ደስታችሁ አመጣችሁ ፊት ሳታችሁ ሄድ
እሱ ያየዋል።
ያላይ እስኪ ንገሩኛ፣ ያላይ ይህ ነው አገልግሎት? አገልግሎት ናታል ቆሽሾ። አሁን አስተያየት ሰጪዎች አሉ። ቅዳሜ ቅዳሜ እዚህ ብዙ ልጆች ይሰብሰባል። ህፃናት ደግሞ የሚታያቸው ውጫ ጨዋታ ወረቀጣሉ እንደዚያሉ እየተፈጠረ ምናምን ቢሏል። ወረቀቱን አይተው በጥተው ወረቀት ስለመጣላችሁ ይነግሩናል። ቢያንሱ ምናል ሪፖርቱን አለ ለማድረግ ማንሳት። እንደዚህ ካልተባበርን ምን ይሰራል? ስራ ፈት የምንሆነው እኮ ለዚህ በጣም ስራ የበዛበት የሰውነታችን አካል አንድ በታችን ያው ስራ ፈቷል። ስለዚህ መስራት፣ መታከል፣ ማስተካከል፣ ይታጠቁ ይሰሩ። እዚህ መተናሁን ይህንን አክልተኛ ተቀጥሮ ሊሆን ይችላል። ሳሩን ብናጭደው ምን ይላል? አለታቸው ይላል። ስራ እኮ ለሰው እኮ አይደለም የምሰጠው፣ ለማን ነው? ለዘላለም ነው። ለምን መጠገን፣ ማስተካከል፣ ማስተር አለ። መዝሙር መዝሙር ተናገሮች ሲያስፈልጉ መማር፣ ይሄ በዚህ ይሁን፣ ይሄ በዛ ይሁን፣ ይሄ በዛ ይሁን። ቆሞ ተመልካቻለ የኢትዮጵያ ባህላችን ነው። ሰው ጥሩ ወዳጅ ነው ሲባል በሰርግ ጊዜ አብሮ በሁሉ ነገር ይቆማል። ሱፉን አስተካክሉ፣ ጸጉራቸውን በደንብ ተሰርተው ዝግጅቱ ሲያልቅ ብቅ ብቅ ይለዋል። ትክክለኛ ወዳጅ የሚጀምረው ግን ከጓዳ ነው፣ ከማድ ቤት። ድንኳኑ ሲጣል አለ፣ በሬው ሲታረድ አለ፣ ስጋው ሲሰቀል አለ፣ ድስት ሲሸከሙ አለ፣ ንፍሮ ሲቀቀል አለ። እውነተኛው ክርስቲያን እንደዚህ የሆነ ልክ እንደ ዩኒታ ወይም ለማስመዝገብ መጥቶ ቁጭ ብሎ በሩዚያ ያዝናችሁ ብሎ አንገት ደፍቶ ሄድ አለም ክርስቲያን የልብሰው። ስለዚህ የሚያስፈልጉ ነገሮች ሲኖሩ መሳ ሌሎቹ የቤተ ክርስቲያን ትምህርቶች አሉ። እነዚህ ትምህርቶች በተለያዩ ቋንቋዎች እየተረጎመ ብናስተምር ሰምተው የሚጠፉ ብዙ አይሆኑ ይሆናል። እዚህ የተደረገው ማለት ይቻላል መስራት። ይህን የመሰሉ ከዚህም የተረፉ ብዙ ስራዎች አሉ። እንግዲህ በጥቂቱ ለመጥቀስ ለጠቀስ ናቸው እ መጽሐፉ ያስተምራል። እንግዲህ በመጨረሻ ይህ ሁሉ የተባለው ለማድረግ ቁርጠኝነት ይፈልጋል። አገልግሎት ቆራጥ ነው። ምሳሌ የሚሆኑ ደግሞ አሉ። ቅዱስ ስናነበው እንደተናገር ነው ቅዱስ ጳውሎስ ለሁለተኛ ቆሮንቶስ በጻፈላቸው መልእክቱ ለቆሮንቶስ ሰዎች በጻፈ ሁለተኛ መልእክቱ ምዕራፍ 11 ቁጥር 25 እስከ 27 ላይ ሶስት ጊዜ በመርፌ ተመተዋል። አንድ ጊዜ በድንጋይ ተወገ፣ መርከቤ ሶስት ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ነው። ብዙ ጊዜ በመንገድ በመሄድ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኛል። ጠላቶች አለ ምን በኩል አለ ወንድሞች፣ የገዛ ወንድሞቹ ይዋሹበት ነበር። ቅዱስ ጳውሎስ ይዋሹበት። እሱ የሚሰራው እውነት ነው፣ የሚያደርገው እውነት ነው። አጣሞ ይናገሩበታል። እሱ ይጨነቃል፣ ወስ ይፈራል። ይሄ ደግሞ ሰምቶ ይጠፋል ሆነ ከእግዚአብሔር ይኮበልል እውነቱ ሳይደርግለት በዚያው ጠፍቶ ይቀር ይሆን ብሎ ይፈራ ነበር። ነበረብኝ በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጠን ብዙ ጊዜም በመጥቆም በብርድና በራቁትነት ነበርኳል። ይሄ ሁሉ የሆነው ቅዱስ ጳውሎስ ለማን እስኪ ንገሩ፣ ለማን ነው? ለማን ነው? እስኪ ንገሩ፣ ለማን ነው? ይሄ አባንጦስ እንደዚህ ቆራጥ ነው። ከጎናቸው ውሸታ ወንድም እያላቸው ይሰራሉ። ይህ ሰው እየሰራው ካልተረዳል ምን ይጠቅማል? ቆራጥ ወንዝ እየፈራ ቋጥሮ ይሉ ያስተምር ነበር።
እያላመው እየጠማው አቋቱ ይሄዳል። ተነግሯቸዋል ለምእመናን። አንዳንዶቹ ልክ ፍትፈታቸውን ምግባቸውን ፈልጎ የሚያገለግል ይመስላቸው ነበር። ንሱ አይደለም፣ እንዲያውም እናንተም እንዳልፈርድባችሁ ድንኳን እየሰፋው እኖር ነበር ለኑሮ ለምድራዊ ፍላጎቱ ድንኳን ይሰፋ ነበር። ቅዱስ ጳውሎስ እናንተ ናችሁ ዋናው የተፈለጋችሁ፣ የፈለጋችሁ እግዚአብሔር ነው እያለ ይሰብካችሁ ነበር፣ ያስተምራችሁ። የሁሉ ሲሆን የደረሰበትን ስፋ የደረሰበትንም በቁርጠኝነት ተቀጥሏል። ስለዚህ አሁን ስለ አገልግሎት ተሰብከት እንደዚህ ነው ማለት ብቻ አይደለም፣ ቆራጥ መሆን ይፈልጋል። ቆራጥ እነዚህ የቆረጡት እግዚአብሔር በሕይወታቸው አሳድጓቸው ከፍ እያደረገ ከፍ እያደረገ ከፍ እያደረገ አላማ ነበራቸው። አላማቸው እንዲያደርሱ ግባቸው እንዲመጡ አቅቷቸዋል። ይህ የሚያስረዳል በአገልግሎት ዋናው ነገር ቆራጥነት እንደሆነ ነው። ከዚሁ ጋር አሉ ቁርጠኛ የሆኑ አገልጋዮች በምን ይታወቃሉ? ሁላችንም ተሰርተናል። እንግዲህ ሌላ ሰባኪ፣ ቄስ፣ ዲያቆን እንዳታስቡ፣ እያንዳንዳችንን ነው እግዚአብሔር የሚናገር። ቁርጠኛ ከሆኑ ቁርጠኛ መሆናችን የሚታወቅባቸው ምልክቶች አሉ። ሰባት ነገሮች ይጠቁማል። አንደኛው ቆራጥ አገልጋዮች የእግዚአብሔር ሕግ ይጠብቃሉ፣ ያከብራሉ። የማንን ሕግ ነው የሚጠብቁት? የእግዚአብሔር ዘወትር እግዚአብሔርን ሕግ በመጠበቅ ሌሎቹም እንዲጠብቁ ምሳሌ ይሆናል። ስለ እግዚአብሔር ሕግ ከወጡ ነገሮች በሙሉ ከማንም ጋር አይደራደሩ። መመሪ ገሌ ያደርጉ ዲያቆን ገሌ ነው አይሉ። እሱ ያጎደለው ስላጎደለው እንዳይጠይቀው ልብ ካለ መጸለይ፣ እሱ ካጎደለ አውግሉ ብሏል ፈቀደ ባለቤቱ፣ እየጠበቁ ለሌሎች ማስተማር። ለምሳሌ ምሳሌ መጥቀስ ይቻላል። አበ ብዙኃን አብርሃም እግዚአብሔር አንድ ጥያቄ ጠየቀው። ከእሱ በፊት ማን ማስጠየቀ ጥያቄ ልጅህን በስርዓት አጠቀለ አቅርብልኝ አለ። ማን ያለ? አብርሃም አንሳሳ፣ ሳያመነታ፣ ሳይከራከር፣ ሳይቃወም በቀጥታ አብርሃም ይስሐቅን ይዞ መስዋዕት አድርጎ ሊያቀርበው ቀረበ። እግዚአብሔር ቆራጥነቱ ምን ያህል እንደሆነ ያሳያል። ምን ያህል እንደሆነ በአምላክ ዳዊቱ እንደዚህ ነው፣ ሕግ ለእግሬ መብራት ለመንገድ የምንድነዋል ሲሄድ ሕግ እየመራችኝ ነው የሚሄደው። የመንገድ ብርሃኗ ሕግ ነው። ሕግን ከጠበቁ መንገድ ሁሉ ይበራል። ለምንድን ነው መሰናክል የሚበዛብን? ለእንቅፋቶች እየመጡ ይጥሩናል። ከፊታችን የለማ የእግዚአብሔር ሕግ ስንሰራ እያጨበረበርን ነው፣ እየሰረቅን አትስረቁ እያለን እኛ እየሰረቅን፣ አታመንዝሩ እያለን እያመነዘሩ፣ በሐሰት አትመስክሩ እያለን በሐሰት እየመሰከርን፣ የሚጠብቀን ጨለማ ነው። በዚህ ምን ይልቆት የእግዚአብሔር የሆነ ሕጉን ይጠብቃል፣ ያስጠብቃል። ሁለተኛ ውጫዊ በሆኑ ተጽዕኖዎች ተጠፎ አያውቅም። ሎጥ በሰዶም ይኖር ነበር በገሞራ። ሰዶም እና ገሞራ በከተማ ወንድ ለወንድ ሴት ለሴት ይጋቡ ነበር፣ ይዳሩ ነበር። ያኔ ነው ግብረ ሰዶማዊነት ሆሞሴክሹዋሊቲ በዚህ ዓለም ለሰው ልጆች የማስተዋወቅ ስራ የሰሩ ሰዎች የነበሩበት ዘመን ተጽፏል። እሱ ግን ይህንን አላደረገ። ሰው ሁሉ ግብረ ሰዶማዊ ሆነ እኔም ልሁን አላለ። ውጫዊ ተጽዕኖ ተንፏል ውሳኔ እነገዴ አሳ ይበላሉ። ታዲያ ለምን ሲበሉ ነው? እነዚህ ወጣቶች ናቸው እያሉ ቁጭት የሚሰማቸው ሰዎች አሉ። ከጾም ትተን ነው መጾ ለእግዚአብሔር ይበልጣል ከተባለ አይሻልም? ይህ እንደዚሁ በነበረበት ዘመን እግዚአብሔርን አሳዝነውት ነበረ የነበሩ ሰዎች። እሱ ግን እንደዚያ ኃጢአትና ክፋት በሰለጠነበት ዘመን እግዚአብሔርን ደስ እያሰኘ ይኖር ነበር። ደስ እያሰኘ ተጽፎልናል። ስለዚህ ውጫዊ ተጽዕኖ ጠልፎ አያጠፋቸው። ስለት የሚበላ ሊኖር ይችላል። አርስ ብላችሁ የላካችሁትን የሚያስቀር ሊኖር ይችላል። እግዚአብሔር ይጠብቀን። እስካሁንም የተጠበቀን እሱ
ብዙ በላከኝ ስራሉ ወለከኛ የሆነ ሰው እየበላ ይገኝ እነሱ ፈልተዋል። እኔ አሁን ብቻዬን እማልበላቡ ሆን እምረዳልኝ ወራት እኔም ልሞክረው አይልም የእግዚአብሔር ይሆናል። ከእንደዚህ ውጫዊ ከሆኑ ተጽዕኖዎች አሸናፊ ሆኖ እግዚአብሔር ፈቃድ እያደረገለት ይገኛል። ሶስተኛ ራሱን በተለያዩ ነገሮች አታለ። ጾም ሲመጣ የነቢያት ጾም የጤፎች ጾም ነው ይላል። የሐዋርያት ጾም የጤፎች ጾም። እንዲህ አሁን እንደው በትክክል በዓለም ላይ ባለው ከሆነ በበደል ብዛት ጾም የሚያስፈልግ ቢሆን ኖሮ ማን ነው መጾም ያለበት? እኛ ነበርን እኮ በመናሉ ነበር መጾም ያለበት እኛ ነበር። እነሱና ሌሊትና ቀን አገልግሎቱን አይታችሁ ታውቃላችሁ። ሌሊት ያለውን አገልግሎት ሌሊት ያለውን ቆመት አሁን ተሰፋ ላይ ሰዓታት ቆማችሁ አያችሁ። እስኪ ሞክሩ የሚቀጥለው እድሜ ተሰጣችሁ ጊዜ 16 ቀን ሙሉ ሌሊት በጊዜ ይደወል አገልግሎቱ መቀመጥ የለም መቆም መቆም እንቅልፍ ባግባብ ደግሞ ሳያንቀላፍ ቅዳሴ ዋል የሚቀጥለው ቀን ደግሞ ይመጣል። አሁን በትክክል እንደው ተገቢ የሆነ መከፋፈል ቢኖር እነሱ ናቸው የሚገባቸው። እንደዚህ ምን ራሳችን የምናታለን ይሄማ የሚመለከተው የቄሳ ሚላል እንደተና ነገር አራት አለሁም ራሳችን አያታለን ቆራጥ ሆነ አገልጋይ አያተኛ በድሮ ከሆነ እውነተኛ አገልጋይ ለበደለው በደል ከልቡ ንስሐ ይገባል። ንስሐ በመዝሙረ ዳዊት መዝሙር 50 ቁጥር 1 ጀምሮ ልበ አምላክ ዳዊት ያስተማረን ይሄ ነው። አቤቱ እንደ ምሕረት ብዛት ማረኝ፣ እንደ ቸርነት ብዛት መተላለፊን ደምስስ እያለ ልበ አምላክ ዳዊት እግዚአብሔር ለመነ። ንጉሥ ነው፣ ዙፋኑ አላናበለው አላታለለው። ስህተቱን ሲያውቅ ከልብ ንስሐ ገባ። አገልጋዮች ከሆን አትፈቻለ አስተካከላል ብለን ስህተታችን አምን ንስሐ መግባታል። አምስተኛ በመንፈሳዊ ህይወታቸው ሁሉ ጊዜ ያድጋል። የሌላቸው ነገር ጨምሮ ይገኛል። እያደጉ በመኖራቸው ተለይቶ ይታወቃሉ። እውነተኛዎቹ ቁርጥ የሆኑ የአገልግሎት ሰዎች ናቸው። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ቅዱስ ጳውሎስ የነገረን ይሄንን ነው። ነገር ግን ለሌሎች ከሰበኩ በኋላ ለራሴ የተጣልኩ እንዳልሆን ምን ማለት ነው? እማይረባ እንዳይሉ ለውጥ የለበትም ፍሬ የለበትም እንዳይሉ ስጋዬን እየወሰንኩ ምን አደርገዋለሁ? አስገዛዋለሁ። ለማን? አስገዛዋለሁ፣ አስገዛዋለሁ። እንዲያድግ እንዲለወጥ ፍሬ እንዲኖሩ ያለ ሶስተኛ መንፈሳዊ አገልጋዮች እውነተኛ ቁርጥ የሆነ አቋም ያላቸው አገልጋዮች ጊዜያቸውን በአግባብ ይጠቀማል። አንድ ሰከንድ አንድ ደቂቃ ብትሆን አላገባም ለሚጸጸታቸው ጉዳይ ይጠቀሙበት። አንድ እንትን ስመለከት እነዚህ ናገኝ ነው። አንድ ሰው ለምሳሌ እድሜው 70 ዓመት ነው ቢባል 70 ዓመት የሚኖር ሰው ከእድሜው እየተከታተላችሁ ናለ ብላችሁ 20 ዓመቱን በእንቅልፍ ያሳልፋል። 20 ዓመቱ በስንት ያልፋ በእንቅልፍ ደሉ የሰባን ሰው 20 ዓመቱ ስራ እየሰራ ያልፋል። እንግዲህ የቀኑ ሰዓቶች ተደምረው ማለት ነው ይሄን ይበልጥ 6ቱ ዓመት በመብላት ያልፋል። በመብላት ይሄ አሁን ይጨምራል። 7ቱ ዓመት በመጫወት ያልፋል። አሁን ይሄ ይጨምራል። በጣም አገሬ የብዙ ሚጦስ 5ቱ ዓመት ፊልም በማየት ተንቀሳቀሰች ምስሎችን በመመለከ 5ቱ ዓመት ልብስ በመልበስ ያልፋል። አሁን ጠዋት ስትወጡ ስንት ደቂቃ ፈጅባል? አሁን ስትገባ ስንገባ እንቀይራለን ልብስ ስንት ደቂቃ ይፈጅ? እሱን ደምረን ማለት ነው 5 ዓመት። ይሄም እንግዲህ ዶሮ የተሰራ ስወራው እንጂ አሁኑ 50 ሊሆን ይችላል። 3 ዓመቱ ኢንተርኔት ወይም ዘመናዊ ቴክኖሎጂ በመጠቀም ያልፋል። 1 ዓመት ስልክ በመጠቀም አደሳል። 2.5 ዓመት ሌሎች ነገሮችን በማከናወን ያልፋል። ታክሲ በመሳፈር ምን ማለት ሊሆን ይችላል? ስድስት ወር ደግሞ ጫማ በማሰር ያልፋል። ስደሙ 70 ዓመት ሆናል። አሁን እዚህ አገልግሎ ሲሰጥ ሲያስቀድስ ሲሰል ሲያገለግል ሚራ አጠቃቀለ እንደዚህ ያልፋል። በከንቱ ዝም ብሎ በከንቱ። አሁን ልክ 70 ዓመቱ ሲጠናቀቅና ስንጠራ ና አንተ 30 ዓመት ስታንቀላፋ ይነበር ሃይማኖቱን ደግሞ ይሄን ያንስታለ 6 አመት ስትበላ 7 አመት ስትጫው 5 አመት ፊልም ስታይ 5 አመት ስትረስ 3 አመት ቴክኖሎጂ ስትጠቀም 1 አመት ስልክ ስታወራ ይሄን ያህል ጊዜ ነገሮችን ስታከራው ጫማ ስታስ አውርሳለሁ አይደል ያላችሁ ታውቃለህ። እውነተኛ ቆራጥ አገልጋይ ግን ጊዜውን ባገባ ይጠቀማል። ብዙ ሰዎች ጊዜ ማጥፊያ ነው። አንዳንድ ትምክህት እንዳይመስላት። አሁን እናንተ የዋላችሁበት ቢሮ እኔ ሙዬ ነው የመጣሁት። ቄስ ስለሆንኩ እዚህ ተቀጣሪ ነው መስላችሁ ትኖር ይሆናል። ሰራተኛ ትምህርት እማራለሁ፣ ትምህርት አዘጋጃለሁ፣ ቤተሰብ አለ፣ ልጆች አጫውታለሁ፣ ባለትዳር ነኝ፣ ለትዳር አጋሪ ጊዜ እሰጣለሁ። ከአንደኝ ይጸል ያለው እንደምመን ሳይሆን እሱን ከፍቃድ እግዚአብሔር ከፈቀደ ወዘተረፈ ምን ሌላ በሰጠው ጊዜ መጠቀም ይቻላል። በአግባቡ ይጠቀማል። እግዚአብሔር ሰው ሲሆን እንዴት ይባረክላቸዋል። ሰት ካላት ደግሞ አሁን ይሄ የሆነ ውጫዊ ተጽዕኖ እግዚአብሔር ስላደረገ አሁን ምን አደረገን ከፍሏል? እኔ እሱ ያደረገው ምን አድርጌ ከፍሏል? ምን አድርጌ? ገና ውለታው ማይከፈል በዚህ እንኳን አለፌ ለሱ የሆነው ከሱ ልወስድበት አይከፈልም። እንደዚህ ነው ለሁላችንም እኮ እንደዚህ ውሎልናል እግዚአብሔር። እንደዚህ እሚሰራ ጠፍቶ መሰራት ሁሉ ተቀምጦ ተመልካች ነው። ጊዜን በአግባቡ ከተጠቀምበት ይበቃል። ስለ ጊዜ ቅዱሳት መጽሐፍ ብዙ ብለዋል። አንዱ ሰባተኛውና የመጨረሻው መዋዠቅ የሌለበት ቀጥተኛ ጉዞ አላቸው። ቆራጥ የሆኑ አገልጋዮች ሁል ጊዜ የህይወታቸውን አቅጣጫ ያውቃሉ። ለምሳሌ አንድ ሰው ስፖርተኛ ከሆነ ህይወቱን የሚመራው በዚህ ሙያ ከሆነ በጣም ጠንካራ መሆን አለበት። ዝም ብሎ እየተኙ ሪከርድ መስበር ተነስቶ መኖር ውጤታማ መሆን የምንፈልግ ከሆነ መንፈሳዊ አገልግሎቱ ጠንካራ ቆራጥ ቀጥተኛ የሆነ አቅጣጫ ያለ ያንን የምንከተል መሆን አለ። የዛሬ 3 ዓመት ድንገት እንመጣለን ቤተክርስቲያን ትዝ ሲለን ደግሞ አንቀምቅልናል። ሁሌ የምንጀምረው ከዜሮ ስለዚህ ለውጥ የለም። ጀመርን ያለው አለመቋል በላይ በላዩ እየገነባን እያደግን ከፍ እያለ ራሳችን እናየዋለን። የእኛ ማለት ልጆቻችን ሲያሳድጋቸው፣ የእኛ ማለት መንደሩ ሲያሳድገው እናገኘዋለን። ቀጥተኛ ከሆነ መንገዳችን አስተካክለን መንጓዝ ከሆነ ኤርሚያስ እንደዚህ ያለ አንጀቴ ልቤ በጣም ታሟል፣ በውስጤ ልቤ ታውቆብኛል። ነፍሴ ሆይ የመለከትን ድምፅና የሰልፍን ውካታ ሰምተሻልና ዝም እል ዘንድ አልችልም አለ ኤርምያስ። ምኑ ነው ዝም ማለት? አሁን አንድ ሰው ላይ ትም ቢኖረው ትንሽ ያካዋል። እግዚአብሔር ጥፍር ፈጥሮልናል፣ ለእሱም ይመሰገናል። ጀርባ ላይ የሚያሳፍት ነገር ቢኖር ማቀድ ይቻላል። እስቲ ውስጥ አጥንታችን ውስጥ ቢበላል ምን እናደርገዋል? እረፍት ይሰጣል። የአጥንት ውስጥ ህመም ያው እሳት ነው። በውስጡ የነበረው እሳት እየሆነ ነበር። የእግዚአብሔርን ቃል ነው ኤርምያስ እንደዚያ በውስጤ በቃ ውስጤ እንዲታመም አደረገብኝ። እንዴት አድርጌ ዝም ብላል ያለውን ሳለኝ ይናገራል። ይሄንም ሳገኝ ይናገራል። ያንንም ሳገኝ ንስሐ ገባለዋል። ይሄንም ሳገኝ ቀረብለዋል። ልቤ በጣም ታሟል። ይሄ እኮ ህመም አይደለም፣ ጤንነት ነው። ግን እረፍት የለኝም አለ። እረፍት አልሰጥም ለራሴ። ላወቀው ለእግዚአብሔር ቃል እኛንም እግዚአብሔር እንደዚህ ያደርገን። ሁላችንም እግዚአብሔር እንደዚህ ያደርገን። በመጨረሻ እንግዲህ ለ2002 ዓመተ ምህረት ይሆናችኋል። ብዙ ተመረናል። ባለፈው ጊዜ ማን ያስተማር? ብፁዕ አቡነ ጎርጎርዮስ እኛንም ያስተማሩ ለቤተክርስቲያናችን ስብከተ ወንጌል አገልግሎት ትልቅ በጎ ምክንያት የሆኑት ዛሬ በህይወት የሉም። አንድ የተናገሩት ቃል አለ። ይህ ቃል ለሁላችንም የ2002 ዓ.ም ወርቅ አምላክ ቃል ይሆንልን። ለህሊናውና ለእውነት የሚኖር ሰው እርሱ የማናም ሳሊያት ለማንና ለማን ለህሊናውና ድገውኛ ለምንና ለምን አሁን ማያደርገው ቢኖር ህሊናችሁ እሺ ይላችኋል? ህሊና የሌለው ሰው ብቻ ነው እሺ እሺ። አሁን ይህን አይቶ ጨክኖ የሚሄድ ሰው ምንም እኮ አስተባባ የአሳሳቢ ያሰው ምን በጣም ሳንሳው ሞራላችሁ ለመካፈል ግን እንዲገባስ ይህ የማቤት ነው። እስኪ የማቤት ነው ህሊና ካለ ሰው እውነትን የሚያቆን ለእውነት ይሰራል። ለሐሰት እንኳን ሰው ምን ያህል ይደክማል። ይሄን የሚያደርግ ሰው በእውነት እሱ እግዚአብሔርን የሚመስል ነው፣ ጌታውን የሚመስል ነው፣ ጌታውን የሚመስል መድኃኒታችን የሚመስል ያስተማሩ ምሳሌ ላይ የተከተለ ነው ያሉት። እንግዲህ እግዚአብሔር በፈቀደ አስተምሮናል። የህሊና ስራ እንድንሰራ ለእውነት ልጅ ሲያደርጉ ለሚቀጥለው ዓመት ከዚህ የበለጠ እንድንበረታ ለብዙዎች መትረፍ ምክንያት እንድንሆን እግዚአብሔር በቸርነቱ ይሄም በር የከፈተ ማነውስ? ንገሩ፣ ማነውስ? ለእያንዳንዳችሁ ሰጥቷችኋል። እንደዚህ ከመንደራችሁ ጀምሮ ከሰፈራችሁ ጀምሮ ለቤተክርስቲያናችሁ እንደዚህ ሰው፣ ለሃይማኖታችሁ እንደዚህ ሰው በያገኛችሁ ትድል ደግማ ታና ነው ለእኔ የሆነ አተበ ዝም ብሎ መስራት ዝም ብሎ የሚሰራ ሰው አይኑ ሁልጊዜ ስራ ሆነ ሁልጊዜ ምን ይደረግ ለምንተሰማ ለመሆን ማለት እኮ አይቻል። እሱ ለባለቤቱ ደግሞ ከበረታን ያልቻለውን እንዲያበረታ እየጸለየ እኛ መስራት መስራት አሁንም እንድንሰራ እግዚአብሔር ይርዳል። አሜን። አሁን እዚህ ጋር አይታችሁታል። ውሃ ገብቶበት ሞቷል። እስካለ ድረስ እንድንሰራው እግዚአብሔር ይፍቀድልን። ተገልጦ ነው ሰው አንድ ህንፃ ጀምሮ ቶሎ ሲያልቅለት አሁን አልተደነቃችሁ? ብዙ ፎቆች ወይ ጉድ! ደግሞ ይሄ መቼ ነው የተሰራው? ደግሞ ይሄ መቼ ነው የሚባል ያለ? እስኪ እዚህ እንደዚህ እንዲሆን እግዚአብሔር ይወጣል። መቼ ሆነ ይሄ? ደግሞ እንደዚህ ባጭር ጊዜ ምህመኑ እንደዚህ ባጭር ጊዜ ይወጡ ተለወጡ። ልጆቹ ባጭር ጊዜ እንደዚህ ተለውጠው፣ ምዕመኑ እንደዚህ ባጭር ጊዜ አመለካከቱ ተለውጦ፣ ደስ አይላችሁም? እግዚአብሔር እነዚህ ሰው ሲከበር ከፍ ሲል ለምን የህንፃ አድናቂ ብቻ ይሆናል? ሰው የአስፋልት ብቻ አድናቂ ለምን ይሆናል? ሁላችን ከሰራ የተሻለ ነገር እንዲኖር ምክንያቶች ልኖር ይችላል። ሁላችን በአሜሪካ ጊዜ ይበካናል። ለጸሎት ነሳ
ሰሚጆሮ ያለው መስማትን ይስማ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። አስተምሮ ሲጨርስ መምህራችን እግዚአብሔር ያቀበላቸውን አስተምረውናል፣ እኛም እግዚአብሔር በሰጠን ጆሮአችን ሰምተናል። አመቱን በሙሉ እንዲህ እንድንመካከል እንድንተሳሰብ፣ የእግዚአብሔርን ቃል እንድንሰማ፣ በእግዚአብሔር መንገድ እንድንሄድ መምህራችን ጊዜያቸውን መስዋዕት አድርገው እግዚአብሔር ስለፈቀደላቸው ስላስተማሩን እግዚአብሔር በእድሜ ላይ እድሜ በጤና ላይ ጤና ሰጥቶ ቤተሰባቸውንም እሳቸውንም በህይወት ጤና ይጠብቅልን።
አሜን።
ቃለ ህይወት ያሰማልን።
አሜን።
ቃለ ህይወት ያሰማልን።
አሜን።
ቃለ ህይወት ያሰማልን።
አሜን።
እኛም ከሳቸው የሰማነውን ቃል እግዚአብሔር በልቡናችን ሰውና ሳብሮ የመንግስቱ ወራሾች የክብሩ ልጆች ለመሆን የበቃን ያደርገን ዘንድ የእግዚአብሔር ቅዱስ ፈቃድ ይሆነልን።
አሜን።
በዘመናት ህይወት እንዲተሳስበን መልካም ስራ መልካም ነገር እየሰማን በጆሯችን እንዳሳለፍ ሁሉ በዘመነ ማርቆስም ደግሞ ቅዱስ ቃሉን ከዚህ በተለየ ከዚህ በበለጠ እየሰማን እንድንኖር ሰሚዎች ብቻ ሳይሆን ደግሞ በተግባርም እንድንደርስ እግዚአብሔር በቸርነቱ ይረዳል። የሱ ቅዱስ ፈቃድ ይሆንልን። ዘመኑንም የተባረከ የተቀደሰ ዘመን እንዲያደርግልን የአምላካችን ቅዱስ ፈቃድ ይሆንልን። የመሬታችን አማላጅነት የቅዱሳን መላእክት ተራዳይነት አይለየን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች
ቦታው ከተቀበለ ይችላል። ቦታው በቂ ስለሆነ ተገኝታችሁ ልክ ከቀኑ 7 ሰዓት ጀምሮ እስከ 11 ሰዓት ድረስ ነው ፕሮግራሙ። ቦታው ከአሜሪካ ኤምባሲ በታች ያለ ኮንቬንሽን ሴንተር ነው። አባቶቻችን ይገኛሉ። እግዚአብሔር እንደተናገሩት ፈቃዱ ሆኖ እንዲገኙ ያደርግልን። በዛ ተገኝታችሁ በደስታ እለቱ እንድታሳልፉ እንዳመሰግኑ እናሳስባለን። ከዚያ ተገኙትን እናንተም አሳስባችሁ ነገራችሁ የሚያስፈልጋችሁን ማሳወቃችሁ ጣርታችሁ የጉባኤው ተሳታፊ እንዲሆኑ አድርጓቸው። አሁን በቃል ያልተገለጠ ቢገለጥም ደግሞ የራሱ እንቅፋቶች ከመሆን ያለፈ አስተዋጽኦ መኖ ብዙ አድርጎልናል። እኛ ምናያውን ትምህርቱ ጽሁፉ ሊሆን ይችላል። ስንት አለው መሰላችሁ? ጊዜ ሰው ረጅም ጊዜ ሊሆን ይችላል የሚፈልገው እነዚህ ለመስራት። እግዚአብሔር ግን ብዙ አለው። አሁን ከፈቀደ በሚቀጥለው ዓመት ከዚያ በኋላ ባለው ጊዜ ዘመናችን አድሶ ብዙ ሊያሰራ ይችላል። ማን ቢፈቅድ?
እግዚአብሔር።
ስለዚህ በዛ ለመገናኘት ያብቃን። ሁላችንም በሰላም አሳድሮ የዚያ ቀን ሰዎች ያደርጋል። በሰላም